ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ተነስተልኝ እንደምን አመሻችሁ ቋድማችቻችን። ዛሬ ረቡዕ ግንቦት 23 ቀን 2015 ዓ.ም ነው። የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ግንቦት 23 ቀን 1275 ቀናት አለፋቸው።
ያብቃ እንበል እስከመቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በመጨረሻም ድመት መንኩሳ አመሏን አትረሳ በሚል ርዕስ ህይወታ ሰፋ የላኩልንን ታሪካዊ ትንታኔ ሁለተኛ ክፍል አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
በአርሲ ሀገረ ስብከት በጢሮ ወረዳ በዲራ አማኑኤል አጥቢያ ቤተክርስቲያን ኦነግ በተባለው ያገዛዙ ቡድን ኦርቶዶክሳውያን ላይ ማሰቃቂ ሁኔታ ግድያ ፈጸመ። በአርሲ ሀገረ ስብከት በጢሮ ወረዳ በጨሴ ሚሶማ ቀበሌ ገበሬ ማህበር በዲራ አማኑኤል አጥቢያ ቤተክርስቲያን በግንቦት 20 ለ21 ቀን 2015 ዓ.ም በአከላይቱ 5 ሰዓት ጀምሮ ኦርቶዶክሳውያን ላይ ጥቃት እያደረሰ ይገኛል። የዚህም ጥቃት ሰለባ የሆኑትና በአሰቃቂ ሁኔታ ግድያ የተፈጸመባቸው ቄስ ታደለ የቡልጋ ወርቅ እድሜ 46 ሲሆኑ የስድስት ልጆች አባትና የቤተሰብ ኃላፊ ቄስ ካሱ መንገሻ እድሜ 72 አዛውንት ሲሆኑ የአራት ልጆች አባትና የቤተሰብ ኃላፊ ወጣት እንዳለ የቡልጋ ወርቅ እድሜ 34 የአንድ ልጅ አባት አቶ አድነው ቶላ የቤተክርስቲያን የጥበቃ ሰራተኛ ሲሆኑ እድሜያቸውም 55 ዓመታቸውና የሁለት ልጆች አባት በጥይት በግፍ ተገድለዋል። በተጨማሪ ፋንታውን ዳኛውና ስንታየው ዳንኤል የተባሉ ግለሰቦች የ12 ዓመት ሴት ልጅ አፍነው ወስደው ለመልቀቅ ቤተሰቦችን ገንዘብ እንዲከፍሉ በማስገደድ ላይ እንደሚገኙም ታውቋል። ከአገዛዙ አፋኝ ቡድን አካላት ታፍነው ደብዛቸው ጠፍቶ የነበሩ ንጹሃን ከ28 ቀናት በኋላ ገላን በሚገኝ ልዩ ኃይል ካምፕ ውስጥ ተገኙ። በአገዛዙ መንግስት ለስነጥቂ ነው በሚል ፍርሃት ለ28 ቀናት ገላን ከተማ በሚገኝ ልዩ ኃይል ካምፕ ውስጥ ኢሰባዊ ድርጊት ሲፈጸምባቸው መቆየቱን ነግረውናል። ከታፈኑት መካከል የምኒልክ ሆስፒታል፣ የአለርት ሆስፒታልና የጦር ኃይሎች ሆስፒታል ከፍተኛ ሐኪሞች ይገኙበታል። ከታሳሪዎች መካከል የእግርና የእጃቸው ጥፍር በፊንሳ የተነቀለ፣ የርባቸውን በኤሌክትሪክ የተገረፉ፣ በዱላና በክላሽ ሰደፍ የተደበደቡ መኖራቸውም ተገልጿል። ከ28 ሰዎች ውስጥ አንዷ ሴት ስትሆን በተደጋጋሚ በቡድን ሲደበድቧት መሰንበታቸውንም እስረኞች ተናግረዋል። በተፈጸመባት ድብደባ ባፍና አፍንጫዋ ደም ሲፈሳት መቆየቱን እስካሁንም ሕክምና ማግኘት እንዳልቻለች ለማረጋገጥ ችለናል። እስረኞች ለ28 ቀናት በጨለማ ቤት ውስጥ መቆየታቸውንና በቀን አንድ ጊዜ ብቻ ደረቅ ዳቦ ሲቀርብላቸው እንደነበርም ተናግረዋል። 28ቱም ከአዲስ አበባ ከተማ የተወሰዱ ሲሆን በምርመራ ላይ ሲጠየቁ የነበሩት የአማራን ሕዝብ አደራጅታችሁ መንግስትን ለመገልበጥ እየሰራችሁ ነው፣ ይህ ደግሞ አይሳካላችሁም፣ ከፈለጋችሁ አዲስ አበባን ለቃችሁ ውጡ የሚል እንደነበር ገልጸዋል። በህቡት ተደራጅታችሁ በአዲስ አበባ ከተማ ውስጥ እየተንቀሳቀሳችሁ ነው፣ አማራ ድረስ አደረጃጀት ዘርግታችሁ ሁከትና ብጥብጥ ቀስቅሳችኋል፣ ማነው መሪያችሁ በሚል በጦር መሳሪያ እና ስለታማ መሳሪያ በተለይ አንገታቸው ላይ በማድረግ ሲያስፈራሯቸውና ምርመራ ሲያካሂዱባቸው መሰንበታቸውም ተነግሯል። ከዚህ በተጨማሪ እናንተ ኦሮሞ ጠልናችሁ፣ ይህ ስርዓት ወደዳችሁም ጠላችሁም የኦሮሞ ስርዓት ነው፣ በአዲስ አበባ መኖር ከፈለጋችሁ ለጥቀጥ ብላችሁ የኦሮሞ ህዝብ እግር ማጠብ አለባችሁ። ካልፈለጋችሁ ግን ከተማውን ለቃችሁ ውጡ በሚልና ሌሎች ጸያፍ ስድቦችን መርማሪ ፖሊሶች ሲሰድባቸው እንደነበር ተናግረዋል። ከታሳሪዎች መካከለ 28ቱ ከ28 ቀን በኋላ ሜክሲኮ ወደሚገኘው ፌደራል ፖሊስ ምርመራ ቢሮ የተዛወሩ መሆኑን የተገለጸ ሲሆን አሁንም እዛው ገላን በሚገኘው የሪያድ ካምፕ ድብደባ እየተፈጸመባቸው ያሉ አማራ ተወላጆች መኖራቸውም ተጠቁሟል። ከሰራኞች መካከል በተለይ አንደኛው በመርመራ ላይ በተፈጸመበት ኢሰባዊ ድርጊት በተኛበት እንደሚጸዳዳና ራስን መቆጣጠር እንደተሳነው እንዲሁም ለአእምሮ ህመም መዳረጉንና የቅርብ ሰዎች ሄደው ጠይቀው አረጋግጠዋል። 28 ሰራኞች ግንቦት 18 ቀን 2015 ዓመተ ምህረት ሜክሲኮ ወደሚገኝ የፌደራል ፖሊስ ወንጀል ምርመራ ቢሮ የተዛወሩ ሲሆን ስንዝርዝራቸውም ይፋ ተደርጓል። እነዚህ ንጹሃን በ28 ቀናት ውስጥ በማንነታቸው ብቻ የተፈጸመባቸው የግፍ አይነት የተፈጸመባቸው አካላዊ በደል፣ ግርፋት፣ በኤሌክትሪክ ማስያዝ፣ ስብዕና የሚነኩ ስድቦችን እየተሰደቡ ግድግዳ መግፋት፣ በክላሽ ሰደፍ ድብደባ፣ ጥፍራቸውን በቴንሳ መንቀል፣ ምግብ መከልከል፣ አድራሻቸውን መሰወር፣ ቤተሰብ ያሉበትን እንዳያውቅ ማድረግ ጥቂቶች ናቸው። የተፈጸመባቸው ስነ ልቦናዊ በደል ደግሞ የሚኒሊክ ቆማጣዎች፣ የታሪክ ሌቦች፣ መጤዎች፣ ተስፋፊዎች፣ ቁምጣላባሾች፣ የምትጠይቁትን የማታውቁ ወራሪዎች፣ ለእናንተ ስልጣን ከመናጋራ ኢትዮጵያ ትፍረስ፣ አዲስ አበባ የኛ ናት፣ ስሟን ፊንፊኔ ነው፣ ወያኔ ቤታችሁ ድረስ መጥቶ ሚስትን ልጅን እህትንና እናትን ሲደፍር የት ነበራችሁ? እኛ ነን ያዳናችሁ። እንዴት ከኦሮሞ ጋር ትፎካከራላችሁ? እናንተ የኦሮሞን ያክል መብት ሊሰጣችሁ አይገባም። ገና ጨፍጭፈን ከምድረ ገጽ እናጠፋችኋለን የሚሉ ስድቦችና ማስፈራራቶችም ተፈጽመባቸዋል። አሁን ሰዓት በንጹሃን ላይ የሚካሄደውን አፈና በበላይነት የሚመሩና ህዝብን እነዚህን አካላት ማወቅ ስላለበት የፌደራል ፖሊስ ወንጀል ምርመራ፣ የብሔራዊ ደህንነት ቢሮ፣ ቴሌኮሙኒኬሽን፣ የአዲስ አበባ ፖሊስ ኮሚሽን፣ የኦሮሚያ ኮሚኒኬሽን ቢሮ፣ የኦሮሞ ፖሊስ ኮሚሽን፣ የገላን ፖሊስ መምሪያ፣ በኦሮሞ ህዝብ ስም የተቋቋመው የቢዝነስ ተቋምና የኦሮሞ ባለሀብት ራሱን የኦሮሚያ ሲኖዶስ በሚል የሚጠራው ህገወጥ ቡድን ናቸው። በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ ህዝብ የዘር ማጥፋት ድርጊት ሊፈጸምበት ከመጣው የብልጽግና ኃይል ጋር ትንቅንቅ መግጠሙን አረጋግጠናል። እስካሁን ባለው ውጊያ አንድ የ12 ዓመት ታዳጊና የስላሴ ገዳን ጸበልተኞችን ጨምሮ 7 የአካባቢ ነዋሪዎች በድሽቃና በዙ 23 ተመተው ህይወታቸው ሲያልፍ፣ በምትኩ ህዝባዊ ኃይሉ በወሰደው አጸፋዊ እርምጃ 120 የሚደርሱ የአገዛዙ ቡድን ወታደሮች መደምሰሳቸውን የአይን እማኞች ገልጸዋል። በወረዳው ጓይ ተብላ በምትጠራው ቀበሌ በሚገኘው የስላሴ ገዳም ቤተክርስቲያን በተተኮሰ ዙ 23 እና ዲሽካ ጉላቱ የፈረሰ ሲሆን በተጨማሪም የቤተክርስቲያኗ ግብር ቤትና የመነኮሳቱ ማረፊያ ጎጆዎች መውደማቸውን የአይን እማኞች አክለዋል። በጓይ ቀበሌና በአካባቢው ከትላንት ጀምሮ ድሮን እያንዣበበ መሆኑም ተመላክቷል። በማንነት የተቃጣበት ጥቃት ሲያንስ በሃይማኖትም የተጨመረበት የደብረ ኤልያስ ወረዳ ህዝብ ሲያት ወንድ ሳይል ከተት አውጆ ያጠፋው ከመጣው ወራሪ ኃይል ጋር አንገት ላንገት መስተናነቁም ተገልጿል። በትግራይ የምግብ እርዳታ ስርቆቱ እየተጣራ ባለበት ወቅት በረሃብ የሚሞቱ ሰዎች ቁጥር እየጨመረ መሆኑ ተገለጸ። የቀጠለው የሰብአዊ እርዳታ መቋረጥ ለችግሩም ትልቅ ሰበብ ሆኖ ተነስቷል። በትግራይ ሲደረግ የቆየው የሰብአዊ እርዳታ እንዲቋረጥ ምክንያት የሆነው የምግብ እርዳታ ስርቆት ለማጣራት ከፍተኛ ጥረት እያደረጉ ባሉበት ወቅት በረሃብ የሚሞቱ ሰዎች ቁጥር እያሻቀበ መምጣቱን የአይን እማኞች ገልጸዋል። በአንድ ዞን ባለፉት 3 ወራት ውስጥ ከ270 በላይ ሰዎች በረሃብ መሞታቸውም ተገልጿል። ከነዚህ ውስጥ 100 የሚሆኑት የሞቱት በሽረ አሰግድ እንዳባጉናና ዳኤሮ የተፈናቃይ መጠለያ ውስጥ ሲሆኑ የተቀሩት ደግሞ በዞኑ ገጠራማ አካባቢዎች መሆናቸው ተገልጿል። ነገሮች ይበልጥ የከፉ ነው ያሉት ነዋሪዎቹ ሰዎች በየቀኑ እየሞቱ ነው፣ ወደ እንዳባጉና እየመጡ በሺዎች የሚቆጠሩ አዲስ ተፈናቃዮች አስቸኳይ ምግብ እርዳታ የሚያስፈልጋቸው መሆኑንም አያይዘው አክለውልናል። የአማራ ገበሬዎች ተቃውሞ በባህር ዳር ተጠናክሮ ቀጥሏል። በዛሬው ዕለት በባህር ዳር ከተማ ከተለያዩ ቦታዎች የተሰበሰበው የአማራ አርሶ አደሮች በአፈር ማዳበሪያ እጦት ምክንያት ማረስ አልቻለም፣ እህል የምንዘራበት ወቅት አለፈብን፣ እንዲሁም የአማራን ገበሬ ሆን ተብሎ እንዲዳከም እየተሰራ ነው በማለት ተቃውሟቸውን አሰምተዋል። የአማራ ወጣቶች ማህበር በአፈር ማዳበሪያ ላይ የሚሰራው ደባና ሻፍት አንዱ የአማራን ህዝብ የማዳከም የማደየትና ለማስገበር የሚደረግ መዋቅራዊ የሆነ እንቅስቃሴ ስርዓቱ መገለጫ እንደሆነም ያምናል። የአማራ ህዝብ ለንተናዊ ማህበራዊ ረፍት የሚያገኘው ስርዓታዊና መዋቅራዊ ለውጥ ሲመጣ ብቻ ነው በማለት የአማራ ወጣቶች ማህበር በባህር ዳር ገልጿል። ሆሮ ጉሩ ወለጋ ዞን ሙሉ በሙሉ በሚባል ደረጃ አገዛዙ ባቋቋመ በሆነግ ቡድን ቁጥጥር ስር ዋለ። በሆሮ ጉሩ ወለጋ ዞን በሚገኘው ሽንጫ ስኳር ፋብሪካ ታጣቂዎች ባደረሱት ጥቃትም በርካታ የፋብሪካው ሰራተኞችና እንዲሁም ያካባቢው ነዋሪዎች እንደተገደሉና ፋብሪካው በተፈጸመበት በዚህ ጥቃትና ዘረፋ ምክንያት ስራ ማቆሙን የኢትዮጵያ ስኳር ኢንዱስትሪ ግሩፕ ሰራተኞች ገለጹ። አዲስ አበባ በ350 ኪሎ ሜትር ርቀት ላይ የሚገኘው የሽንጫ ስኳር ፋብሪካ ላይ ጥቃቱም ተፈጽሟል። እንዲሁም ያርጁ ድዴሳ ስኳር ፋብሪካም በጸረ ህዝቡ ቁጥጥር ስር እንደሚገኝ ታውቋል። በቦታው የነበረው መከላከያ ከላይ በመጣ ትዕዛዝ እንዲሸሽ ተደርጎ አካባቢው ለኦነግ ተላልፎ እንደተሰጠም ነዋሪዎች ተናግረዋል። የመከላከያውን መምጣት እየተመለከቱና ስጋት ያደረባቸው አካባቢ ነዋሪዎች ወደ ሌላው ወለጋ አካባቢና ወደ ሸዋ እየተሰደዱ ይገኛል። ሆኖም የህዝብ ጭፍጨፋና ማፈናቀልና የተቋማት ውድመት የሚፈጸመው መከላከያ ጋር ሆኖ ለህዝብና ሀገር የሞተው የአማራ ፋኖና ልዩ ኃይል ላይ የማጥላት ዘመቻ በሚል ጦርነት ከከፈቱም አንድ ወር ተቆጥሯል። ዜናው በዚያ በቃ።
የረቡ ግንቦት 23 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ይልቃል ለቋል ድንቆርናው ጣራ ጥሶ ከንፏል። አዳነች ይሏታል አጥፊዋን ዘረኛ ስም አጥቶላት መሰል ባፋን ኦሮምኛ። ኢምንቱን ትንሽ ሰው ጭራዥ ጥራዝ ነጠቅ አሪነ ሂሉታል ሐቁን ለመደበቅ። ስለዚህ ይልቃል ተብዬ የኦሮሞማ ቀጥረኛ አስመሳይ አማራ ክስረት ከመተቸታችን በፊት ከዘጠኝ ያላነሱ መስጊዶችን ጽንፈኛው ኮሎኔል ማቃጠሉን ተቃውመው ሙስሊም ወንድም እህቶቻችን ሰላማዊ ተቃውሞ ሰልፍ ባደረጉ ከአምስት ያላነሱ መገደላቸውን ብዙዎች መቁሰላቸውን ከ175 በላይ ተይዘው ለግብረ ሲጅል መዳረጋቸውን ማንሳት እንፈልጋለን። ይህን በተመለከተ የሙስሊሞች የበላይ አካል ውግዘት አሰምቷል። ከዮማል ጁማ ጸሎት በኋላም ምዕመናኑ በአዲስ አበባ የተቃውሞ ሰልፋቸውን አስመዝግበዋል። ይህ በእንዲህ እንዳለ ደግሞ በድሃው ላይ ቤት ማፍረስ የቀጠለው እርኩስ እርምጃ በመቃወም ዜጎች በአፍራሾች ላይ በተደጋጋሚ እርምጃ መውሰዳቸው ታውቋል። ምሱን ሰጡት እንዲሉ ነው። ቤታችን ፈረሰ ተፈናቀል ወዘተ ብሎ ከመልቀስና ከንቱ ምለላን ከመሰማት አፍራሾቹን አፍርሷቸው አባሩ ቅጦስን ለቆየነውን የሚሰሙ ዜጎች ማግኔታችን ማየታችን አስከተናል መቀጠል መስፋፋት መበረከት አለበት እዝ ሰጪዎችንም መቅጣቱ ዋናና ግምት ሊሰጣው የሚገባም ስምሪት ነው ሙስሊም ወገኖች ተበደልን ሲሉ እንደ ካቲቱ ጊዜ ክርስቲያን ወገናቸው ከጎናቸው ቢቆምና በተዋህዶ ላይ ኦሮሞማ ሲዘምት ሙስሊሙ ተቃዋሚ ቢሆን ይህን የህዝብ የትግል አንድነት ዘረኛውን አገዛዝ አፈርባበላው ነበር ተራ በተራ ሲያጠቁን ግን ተከፋፍሎ ሰለባ መሆን በራስ ላይ ጥፋትን ማስከተል ነው ይበንዲ እንዳለ ብለን ነበር ማለቱ ደስታን ባይለግሰንም የተከሰተው የኢዜማ መፈረካከስ ስንለው የቆየነው ትክክል እንደነበር ያረጋግጠልናል ኢዜማ ቃኑን ወጥቶ ባለበት ብዙ ጋቢ ተከናንቤ ሞቆኛል ሊል በከንቱ ሲጥር በልታዘበው አብዛኛው የአመራር አባሎቹ ከድርጅቱ መውጣታቸውና ባወጡትም መግለጫ ኢዜማ ቀስ በቀስ የኦህዴድ ኦሮሞ ብልጽግና ቡችላ ሆኗል ብሎ ማጋለጣቸው ይህ አስመሳይ ቡድን ከስሮ ከተወገደ ምን ያህል ለህዝብ ትግል እንቅፋት የሆነ ጋሪጣ እንደተወገደ የሚቆጠር ነው በዘመነ መንጋ ኦህዴድ ነፍሰ ገዳይ ፍርሃት ወሮን ገድሎን ፍዳችንን ስናይ አገር ልጠፋ ነው ሞት ሆኖልን ሲሳይ በተባለው መሰረት አይናችን እያየ ኢትዮጵያን ገዝግዘው ሊያጠፏት ሊቀብሯት ሲጥሩ ዝምታ ብቻ ሳይሆን አጋርነትም እያሳየን አገር አልባ ልንሆን ጫፍ ደርሰናል አርበኞች ግንባር የግንቦት ሰባት ጦር ወዘተ ቅጥፈት እያውጠነጠን ህዝባዊ ቀና ትግልን ሲያደናቅፉ የቆዩት ካህዲዎች ይኸው ፍርክስክሳቸው ወጥቷል እሰየው ብንል አይፈረድብንም የዚህ የኢዜማ ቡድን መሪዎች እነን ያሉትና አሁንም ከኮሎኔሉ ጋር ገጥመው ለዘረኛው አገዛዝ ጥብቅና የቆሙት እነ ብርሃኑ ነጋ ዘይኑ ጠነከረ ከእንግዲህ ማንንም አያደናግሩ አያታሉ የህዝብ ትግል የለየላቸው ጠላቶች ናቸው መባላቸው ወቅታቢም ተገቢም ነው ይህን እያሉ ያሉት ደግሞ የድርጅቱ አመራር አባላት ነን ሲሉ ቆይተው አሁን ራሳቸውን ያገለሉ ስለሆኑ ይህን መጻረር ከባለቤቱ ያወቀን አባባል የሚያመጣብን ነው ከኢዜማ የለቀጡት አመራሮች በጋራም ይሁን በከፊል በአዲስ መሰረት እንደራጃለን ሲሉ ያደመጥን ሲሆን ውሃ ቢወቅቱት ያው ባልሆነ መንፈስስ ከሆነ ድረስ በርቱ ለሀገር ጥቀሙ የምንላቸው ሲሆን ግን ከዚያው ከማጡ ተገላብጦ መጨቀያየት ከሆነ ምን ነው ብትተውን የምንላቸው ይሆናል ካገዛዙና ባዕድ አለቆቹ ዙሪያ መሽከርከር አልሸሹም ዞራሉ ፖለቲካን መቀጠል ማቆም ያለበት ጉዳይ ነው ቡድኖችና ድርጅቶች በተክለሰብ ተገዥነት መከሰት ማቆም አለባቸው ስንልም አመታት አልፈዋል የግለሰቦች የግል መፈንጫ ከመሆን አላልፈ ሲሉም ዴሞክራሲያዊ አሰራርና ይዘትም ሲጎላቸው የበየነ የብርሃኑ ወዘተ በሚል ብቻ ሲታወቁ ችግር እንደሆነ የተናገርነው ያኔ ብቅ ሲሉ ጀምረን ነው የጋራ አሰራር ይስፈን ያልነው የግለሰብ የበላይነት ከሰፈነ አምባገነንነት አይቀርም ይመጣል በሚልም ነው የኢህአፓ ችግሮች የተከሰቱት የድርጅቱን የጋራ አመራር አሰራር በግለሰብ ፈላጭ ቆራጭነት ሊተኩ የሚጥሩ ግለሰቦች በአመራሩ ዘንድ ሲከሰቱ ነው ተደጋግሞ እንደተባለው ቀስ በቀስ ላባደሩን ህዝብ ፓርቲው ይተካዋል ፓርቲው ደግሞ በማዕከላዊ ኮሚቴ ይተካና ማዕከላዊ ኮሚቴውን በሂደት በዋና ጸሐፊው ይተካል ዴሞክራሲያዊ አሰራር ይዘት ደህና ሁኝ አምባገነንነት ስፈንብን ይሆናል ማለት ነው ይህን በዚህ ቋሽተን ወደ ይልቃል ለቋል ስንመለስ ደግሞ ይማይም የሽግግር መንግስትን አስመልክቶ ሰሞኑን የዘባረቀውን የሚመለከት ይሆናል ነገር አለሙ ጥያቄውን መረዳት ተስኖት የቀባጠረው ያገዛዙን የጫጩት ታንጎል ባለቤትነት የሚያጋልጥ ሆኗል ማለትም እንችላለን ይቀጥላል
Ah,
አመሏን አትረሳ ከህይወት አሰፋ ክፍል ሁለት በተቃዳይ አገር በኢኮኖሚ ዘቅጣ በሚሊዮን የሚቆጠር ሀብተኛ ህዝብ ፈዳውን ያያየ ባለበት ወቅት ያብያ መጥጋብ ጣራ ነክቷል። የስንዴ እርዳታ የሚፈልግ ደሃ ህዝብ ይዞ ስንዴ ለውጭ ገበያ አቀርባለው ባይሆን መገኘቱንም ከወራት በፊት ተዝበናል። በዚህ መሰረት እነዚህና ሌሎች የኮሎኔሉ ተግባራት ሰውየው የባዶ ጭንቅላት ባለቤት መሆኑን ከበቂ በላይ ማረጋጋጫዎች ይሆኑናል ማለት ነው። በርሃብ ያለቀ ባለ ህዝብ ላይ ለፖለቲካ ፍጆታ ሲባል ከንቱ ውዳሴን ከመፈለግ በላይ ውርደት የለም። አብይ አህመድ ከሁሉም መሪዎች የባሰ ወራዳ ነው። ኃይለ ሥላሴን ጨምሮ መንግስቱ ኃይለ ማርያምና መለስ ዜናዊ በተራበ ህዝብ ላይ አፋዛኝ ግፍ ፈጽመዋል። ሁሉም ግብዞች ነበሩና በረሃብ ከመያልቀው ህዝባቸው ይልቅ ለግል ስልጣናቸው ይማማቱ እንደነበር እናስታውሳለን። ንጉሥ ኃይለ ሥላሴ የሰው ልጅ ባጥንቱ እስኪሄድ ድረስ በረሃብ ሲያልቀው ሻቸው ይጨነቁ እንደነበር ታሪክ ያስታውሰናል። አምባገነኖች ለሚገዙት ህዝብ ደንታ የላቸውም የሚባለውም ከዚህ የተነሳ ነው። መለስ ዜናዊ ይታገልለታለው ከመለው ረሃብተኛ ህዝብ ጉሮሮ ቀምቶ የፈጸመውን ወንጀል በቅርበት እናስታውሳለን። ብቻ የሰው ልጅ በጦር ይሁን በበሽታ በረሃብ ይሁን ባደጋ አፈር በልቶ ቢያልቅላቸው ደስታውን አይችሉትም። ይሄ ለነርዙ ብዙም አይጨንቃቸው። ዋናው ነገር ዙፋናቸው ነውና በሱም ይመጣባቸውን እስከ ሞት ፍጻሜያቸው ድረስ ይፋለሙታል። የንጉሱን ጨምሮ በኢሰፓም ሆነ በህወሓት ወያኔ የነበረው ሀቅ ይህ ሲሆን በብልጽግና ፓርቲ ተብየው የቆሻሻዎች ስብስብም ይሄን ባህል ለማየት ተገደናል። ኦሮሚያ ክልል ውስጥ ከብት በድርቅ አልቆ ህዝቡ በረሃብ እየተቆላ ባለበት ወቅት ለነሽመልስ አብዲሳ የሚታያቸው ዶላርን በስንዴ ማምጣት ብቻ እንደነበር የቅርብ ጊዜ ትውስታችን ነው። ዶላር በስንዴ ማምጣቱ ባልከፋ ነበር። ነገር ግን ገበሬን አስጨንቀው በሰበሰቡት ስንዴ የሚመጣው ዶላር የኦሮሞማን ፕሮጀክቶች ለማስፈጸም እንደሆነ በስፋት እየታየ ነው። ነገሩ እውነት መሆኑን ለማረጋጋት ያስችል ዘንድ ደግሞ በቀቢጸ ተስፋ የሙጥኝ ያሉትን የመስፋፋት አባዜ ማየት ይቻላል። ይህ ብቻም አይደለም ይሄን መጣጥፈን ይያዘጋጀው እስካለውበት ድረስ በዚያ ክልል ላይ ረሃብ ከቁጥጥር ውጪ ወጥቶ ዜጋ እየተሰቃየ መሆኑን በስፋት እየተዘገበበት ይገኛል ይህ በአንድ በኩል ሲሆን በሌላ በኩል ደግሞ የሽመልስ አብዲብሳ ዘመናዊ ካሚዮኖች የኮንትሮባንድ ስራቸውን እያጣጣፉ ውለው ያድራሉ ኮንትሮባንዱ ፋታ የለውም የኦሮሚያ ክልል አመራር ተብዬዎች የሚፈጽሙት በደል ድንበር አጥቷል ጌታዋን የተማመነሽ በግ ላቷን ውጭ ታሳድራለች እንዲሉ በአብይ አህመድ ዙሪያ የተሰበሰቡት የኦህዴድ ቆራሌዎች አብይ አህመድን ተማምነው ነገ የህዝብ አመጽ በታስኖ የሚጠላቸው መሆኑን ዘንግተውታል ናባይ ጸሐዬ የትግራይን ህዝብ አራቁተው ከዘረፉት የኢትዮጵያ ህዝብ ሀብት መካከል ከሶስት ሜትር አቡጀዲ ውጭ ሌላው አብሯቸው አልሄደም ሽመልስ አብዲሳና አዲሶቹ ጅቦች ያልገባቸው ነገር ይህ ነው ቀን ከሌሊት አይን ያወጣ ዝርፊያ ቢያጧጡፉም የንጹሐን ዜጋ ደምና እንባ በእጃቸው ላይ አለና ሳይበሉት አፈር ድሜ ግጠው እንደሚጠፉ ጥርጥር የለውም ይኮኑ ሳለ አገር እንደ ዘበት በሚለው ክፍል አንድ መጣጥፌ ላይ እንደጠቀስኩት ሁሉን በእጃቸው አስገብተው በየደጃቸው ስላደረጉ ቁጥር ስፍር የሌለውን የህዝብ ሀብት መዝረፉን ተያይዘውታል ስለሆነም አብይ አህመድ አሊና ተከታዮቹ የማይፈጸሙት የግፍ አይነት እንደሌለ ከላይ የጠቀስኩት ጉዳይ ነው ስልጣንና ግፍ ተራ በተራ ሆኗል ተራ ፖለቲካ ተራ የሆነ አምባገነናዊ አገዛዝን እያመጣ ህዝብ እንደ ተራ ነገር ከሚቆጠርበት ወቅት ላይ ተደርሷል ይሄን የኢትዮጵያ ህዝብ ጠንቅቆ ስለሚያውቀው ብዙ ማለትም አያስፈልግም ከስንዴ ልመና ያልወጣች የድሃዎች አገር ስንዴ ወደ ውጭ ላከች መባሉን የሰማ ፈረንጅ ምን ሊያስብ እንደሚችል መገመት አያዳግትም የብድር ዕዳ ካናታችን ላይ ወጥቶ ቤቱን ሰርቶብናል ይህ ሳይንስ አንጡራ ሀብታችን በባዕዳንና በእኛው አገር በቀል ወሮበላዎች እየተዘረፈ የመገኘቱ ነገርም እጅግ አሳሳቢ ደረጃ ላይ ደርሷል ዕዳችንን ከፍለን መጨረስ ባንችል እንኳ የምናስይዘው ሀብት የለንም መጪውን ትውልድም ሊከፍለው የማይችለው የዕዳ ጓዝ አሸክመን አዘቅት ውስጥ ልንጨምረው የቤት ሥራ ተቀብለናል ወርቃችን እየተሟጠጠ የጌቶቻችን ኑሮ ባንደለቢያ ከሆነ ዓመታትን አስቆጥሯል ነዳጅ የለንም አልማዝም እንዲሁ ቡናችንም ቢሆን እንደ ወርቅ ምዝበራው ሁሉ የጫካ ሽፍታዎች ሲሳይ ከመሆን አልዘለለም መሰረተ ልማት ባዶ ዴሞክራሲ ባዶ ሰላም ባዶ ዋስትና ባዶ ትምህርት ባዶ ስልጣኔ ባዶ እንዲያው ባጠቃላይ ለስም ብቻ የቀረች አገር ልትሆን መቃረቧ ማንኛውም ዜጋ ሊያውቀው ቢገባ ደስ ይለኛል በዚህም ሳቢያ ኑሯችንን ጦርጦስ እንደ መውረድ እየተቆጠረ ነው አሜሪካ ሥራ ለሌላቸው ሰዎች በዜግነት እየከፈለች ስታኖር ኢትዮጵያ ደግሞ ሕዝቧን ዜግነት እየነፈገች ለስደት ሲሳይ በማድረግ ላይ ነች ከዛሬ ነገ ሥቃይን እገላገላለሁ እያለ አንጋጦ የሚጠብቀው ሕዝባችን ከደረሰበት ግፍ ይልቅ በይዘቱ የበረታ መከራ ተጭኖት አለ ጠቅለል ሲደረግ ይህ ሁሉ መከራ የአፍሪካ መሪዎች አምባገነንነት ውጤት እንደሆነ መናገር ይቻላል የአፍሪካ መሪ ተብዬዎች ለክብራቸው አብዝተው ይጨነቃሉ የሕዝባቸውን እንግልት ከምንም አይቆጥሩትም ዜጎቻቸውን ረግጠው ለፈረንጅ ሲንበረከኩ ግን ፍጥነታቸው የጉድ ነው ዙፋን ላይ በሰላም ወጥቶ በሰላም የወረደ የአፍሪካ አምባገነን መሪ አለ ለማለት አያስደፈርም አሉ ቢባሉ እንኳ ከአንድ ወይም ከሁለት አይዘሉም ሳይከበሩ ሥልጣን ጨብጠው ተዋርደው ሥልጣንን የለቀቁ ማፈሪያ መሪዎች ግን የአህጉሩ ታሪኮች ለመሆን በቅተዋል ይህን ድፍን የአፍሪካ አገራት ያውቁታልና በዚሁ ልተወው ወደ እኛይቱ ኢትዮጵያ ስንመጣ ደግሞ ሕዝብን በመርገጥና ሀብትን በመዝረፍ አያበቁም አገርን አስገንጥለው የ21ኛው ክፍለ ዘመን ደንቆሮዎች ሊያስብሉን በቅተዋል የሕዝብ አስተዳደር ትምህርት የሌላቸው ሌጣ መሐይማን በአገር ሀብት ላይ ዘምተው እንደፈለጉ ሲጨማለቁ ማየት ሳይንስ ህዝብን ከህዝብ ጋር ቀርነው ሲያጫርሱ መንበልከተንም አጋጣሚያችን አድርገናል። እንዲያው ባጭሩ ኢትዮጵያ የመሪ ረሃብተኛ መሆኗን የሚያሳዩ አያሌ ማጣቀሻዎችን ማቅረብ ይቻላል። መሪዎቿ ታሪክ የማይረሳውን ግፍ ፈጽመው እኔ ትክክል ነኝ ወይም እኔ የለሁበትም ባዮች ናቸው። ንጉሱ ሰውን ያክል ፍጡር ባልተገባ ህግ በስቀላት ቀጥተው ውሳኔ ትክክል ነው ባይሆነው እንደተገኙ ታሪክ መስግቦላቸዋል። ከጉርምስና እድሜያቸው ጀምሮ ጃጅተው የከረረ ህዝባዊ አመጽ እስኪገፈትራቸው ድረስ ያልፈጸሙት ወንጀል የለም። ታሪክ በስፋት መዝግቦታልና ይሄን በዚህ ልለፈው። መንግስቱ የሰውን ልጅ ደም እንደውሻ ተግቶ በጠገበው ልክ ለአገሬ መልካም ሰርቻለሁ ብሎ የረከሰውን ማንነት በህዝብ ይቅርታ ሳያጥ ሐራሬ ጃጅቶ ተቀምጧል። በስሩ የነበሩትን ሻለቃና ሻምበሎች ተብስቦ ወጥ የሆነ ወንጀል እንዲፈጽሙለት ካስደረገ በኋላ በተዝረከረከ ክስና ወንጀላ ውስጥ ተዘፍቀው እንዲኖሩ ምክንያት ሆኗቸው ቆይቷል። 17 ዓመት ሙሉ ደክሞባቸው ከተፋኩለት ወንጀሎች መካከልም ይህ አንዱ ለመሆን በቅቷል። እያመኑት ከርቷቸዋል፣ ከርቷቸውም ረስቷቸዋል። መንግስቱ እንዲህ ነው፣ ጓደኛ ይከዳል፣ አገርና ህዝብንም ይከዳል። ይህ በእንዲህ እንዳለ ሆኖ በሀብት ከናጠጡ የዚያች አገር ተወላጆች ወይም ዜጎች መካከል መንግስቱ ከቀዳሚዎቹ ተርታ ይሰለፋል። የሀብት ምንጩ ደግሞ ኢትዮጵያ ነች። በዚህም መሰረት መንግስቱ ከአገር ውጭ የወጣው ድንገት ተጠልፎ ነው የሚለውን መሟገቻ ውድቅ እንዲሆን ይረዳል ማለት ነው። ኮሎኔል መንግስቱ የህዝብ ሀብት ዘርፎ ከመፈርጠጡም በላይ አገሩንና ቃሉን ክዶ በነጠጠ የስደት ኑሮ ላይ ሆኖ ሞቱን የሚጠባበቅ ሰው ነው። በቁም ነፍስ ይማር ማለት የሚቻል ከሆነ ደግሞ ይህንኑ ብያለሁ። ምክንያቱም የእልፍ አእላፍ ንጹሐን ዜጋ ደም እጁ ላይ አስቀምጦ በሕይወት አለ ማለት አይቻልምና ነው። ለዚህም ማስረጃም የሆነን አንድ ነገር አለ። በሰውየው መዳፍ ላይ በጥቁር ቀለም የተጻፈ የቀይ ደም ግፍ አለ። ይህን ከጥቂቶች በቀር ብዙዎች ያምናሉ። ቀይ ደም ማህተም ነው፣ ቢታጠብ የማይለቅ የዘግናኝ ግፍ ማህተም። ቦታው ከተፈለገ ደግሞ ማዕከላዊ የምርመራ ቢሮን ጨምሮ በመላው አገሪቱ በነበሩት የማሰቃያ ስፍራዎች ሁሉ ማየት ይቻላል። ጳውሎስ ሶርሳንና ቀልቤሳ ነጎን ጨምሮ ሻለቃ ጌታቸው ሽበሽና መላኩ ተፈራ በዋናነት የተሳተፉበት የዚያ የጥቁር ሞት ተግባር በኢትዮጵያ ትንሣኤ ወቅት በፍርድ አደባባይ ይገለጣል። ታሪክ አይደበዝዝምና የቀይ ደም ማህተም ባለበት መዝገብም ላይ በጥቁር ቀለም ተጽፎ ተቀምጧል። በመሆኑም የጥቁር ሞት መዝገብ ከፍተው የንጹሃን ዜጋ እልቂትን የመሩ ጨካኞች በሙሉ መዝገባቸው ላይ ያፈሰሱት ቀዩ ደም ሊፋረዳቸው ጊዜውን እንደሚጠብቅ ጥርጥር የለውም። ጠቅለል ላድርገውና ሰውየው ግትርና ራስ ወዳድ ደንቆሮ በመሆኑ አገር ገንጥለው ታሪክን ካጠፉት ከሃዲ የነጡት ነጋሾች መካከል እንዳንዱ ይቆጠራል። ማን? መንግስቱ ኃይለማርያም። ይህ ሐቅ የማይገባቸው ጥቂት አጨብጫቢዎች ቢኖሩም ሐቁ ግን ይህ ነው። ምክንያቱም በሚሊዮን የሚቆጠር የግፍ ቁስል ተሸካሚ ዜጋና ታሪካዊ አገሩን ተነጥቆ ከጋራ ማዶ የሚኖር ህዝብ አለና። በመሆኑም ያቺ የፍርድ ቀን ስትመጣ ሁሉንም እንደምናየው አሁንም ጥርጥር የለንም። ስለ መንግስቱ ኃይለማርያም ብዙ ነገር መናገር ይቻላል። የአገር ድንበር አስከባሪ እያሉ የሚሟገቱት ግብረ በላዎቹ ውሻ በበላበት ይጮኋል እንዲሉ ሆኖ እንጂ ሐቁ ጠፍቷቸው እንዳልሆነ መናገር አይገድም። ጠላቱን በጠጉሩ ልክ ያፈራው ይኸው ደንቆሮ ግለሰብ አገርን እንዴት እንዳስከበረ ባስበው ሊመጣልኝ አልቻለም። ከቃሮራ እስከ መንደፈራ፣ ከተሰነይ እስከ ሰናፌ፣ በአጠቃላይ ኤርትራ ተብየውን ምድር ለገንጣይ አስረክቦ ኢትዮጵያን ለጅብ ከሰጠ በኋላ እግሬ አውጪኝ ማለቱ ሐቅ ሆኖ ተመዝግቧል። አገሩንና ሕዝቡን ረስቶ ቃሉን የበላ ከሃዲ እንጂ የአገር ተቆርቋሪ ሆኖ አንድ ጥይትና አንድ ሰው እስኪቀረው ድረስ ኪዳኑን ሊጠብቅ የቆረጠ ሰው ሆኖ አልተገኘም። በስልጣን ዘመኑ ከፈጸመው ወንጀል በተጨማሪ አሁን ላይ ላለንበት መከራ ዋናው በርከፋች እርሱ መሆኑ ሐቅ ነው። የኢትዮጵያ ህዝብ ለዘመናት ተጭኖት የኖረውን ባላባታዊ ስርዓት ከላዩ ላይ ለማራገፍ ያልከፈለው ስቃይ የለም። ውድ ደሙን ገብሮ በመረረ የህይወት መስዋዕትነት ያጣጣለውን አብዮት ያለ ሐፍረት ቀርጥፎ የበላ መሆኑን ማንም ያውቃል። ዲሞክራሲያዊ ስርዓትን ለማስፈን የተከፈለው የጀግኖች መስዋዕትነትም ሙሐበልቶት እንዲቀር ያስደረገ እርሱ መሆኑን ጨምሮ መናገር ይቻላል። ያ ሁሉ ግፍ ከተፈጸመ በኋላ ከጎኑ አብረውት የኖሩትን የኢሰፓ ቡችሎች እንኳ ደህና ሁኑ ሳይላቸው መፈርጠጡን ራሳቸው ይናገራሉ። ይህ ነው እንግዲህ የመንግስቱ አገር ወዳድነት። በርግጥ መንግስቱ አገር ወዳድነቱን ማስመስከር ቢፈልግ ኖሮ ያኔ ቃሮራን ከኢትዮጵያ ነጥቆ ከወሰደው የሻቢያ ወንበዴ ጋር ተናንቆ በሞተ ነበር። እውነትም መንግስቱ ኃይለ ማርያም ሐቀኛ መሪ ቢሆን ኖሮ ለአገር የሚበጁትን ዜጎች በጅምላ ከመፍጀት ይልቅ ሁለገብ ፍትህን አስፍኖ ቢሆን ነበር ቆራጥነቱ የሚታየው። ነገር ግን መንግስቱ የዜጋ ቀበኛ ነበርና ኢትዮጵያን የተቀዳደደ ጦር ማቅ አልብሶ የሙሾ ባለቤት ካደረገ በኋላ አገር ወዳድ ነበር የሚለው ለኔ ግልጽ አይደለም። በርግጥ አንድ የማይካድ ሐቅ አለ። ኮሎኔል መንግስቱ ተቀናቃኞቹን ሁሉ ያለ ርህራሄ ፈጅቶ ስልጣኑን ለርሱና ለተከታዮቹ ብቻ በማድረጉ በኩል ቆራጥ መሪ ነበር። ይህ ብቻም አይደለም። ያ ትውልዱ እንደ ቅጠል ረግፎ ኢትዮጵያ በንጹሃን ዜጎቿ አልቂት ሰበብ ሐዘን ላይ እንድትወድቅ በማድረጉም ረገድ ወሳኝ አመራር ሰጥቷል። ለዚህም ይመስላል ወሳኝ አመራሩ ድል አፈራ፣ የቆራጡ መሪ ፍሬው ጎመራ እየተባለ 17 ዓመት ሙሉ በዜጋ መቃብር ላይ የተዘመረው። እውነታው ግን ይህ አልነበረም። እንኳን 17 ዓመት ይቅርና 17 ቀን መኖር ያልተገባቸው አረመኔ ምርጥ መኮንኖች የ17 ዓመት ያልተገባ መከራን አሸክመውን እንደኖሩ የምንዘነጋው አይደለም። የዚያ ትውልድ ዘግናኝ እልቂት ደግሞ ለኢትዮጵያ ሕዝብ ሕያው ሐዘን ሆኖ እንደቀረ አሌ የሚል ዜጋ ያለ አይመስለኝም። ይሁንና ምንም ቢዘገይም ሐቁ በታሪክ መዝገብ ላይ ሰፍሮ ስላለ ጊዜው ሲደርስ መገለጡ አይቀርም። ከዚህ በተረፈ ዛሬም ማብቂያ በሌለው መከራ እየታመስን መኖራችን አሁንም እንደቀጠለ ነው። የዛሬው ከትላንቱ ብሶ ሊነጋ ሲል መልሶ እየጨለመ ጽልመት መልበሳችንን ንጋት ላይ እያስተዋልን መተናል። ነገን በተስፋ እንጋጠን ስንጠብቅ ሳለ በይዘቱ የከፋ መከራን እየተጎነጨን መገኘታችንም የዚሁ አካል ሆኖ እናገኘዋለን። ውድ ፍኖቶች እንዲሁም አድማጮች፣ በኢትዮጵያ ታሪክ አገራችን የመሳፍንታዊ ስርዓት ቅርጽ እንዲኖራት ለማድረግ መንገድ የጠረጉ ጥምር የኢትዮጵያ ጠላቶች ብዙ ናቸው። አንድነቷ የሚያሰጋቸው የባዕዳን ኃይላት የፈራረሰች ኢትዮጵያን ለማየት ያልሆኑት ነገር የለም። ግብፅን ወኪል አድርገው ሻቢያን በአረብ በኩል ያስነሱት ባዕዳን አገራት ወያኔን ሁለገብ ድጋፍ ሰጥተው መንግስቱን አስፈንጥረዋል። ከዚያ በኋላ የኢትዮጵያ ታሪክ ገጽታው ይቀየር ዘንድ 1983 ዓመተ ምህረት አንድ አለ። የተጎሳቆሉ በረሀኞች እንደ ጉንዳን ተጉዘው 4 ኪሎ ሲገቡ ኢትዮጵያ ያልሆነችው ነገር የለም። ብቻ ያንድተውና ሐሳቤን ልቀጥል። 1960ዎቹ መጀመሪያ ላይ የተቀነቀነው የመገንጠል አባዜ ከ20 ዓመት በኋላ እውን ሲሆን የታሪካዊቷ አገር ጉዳይ በጥምር ጠላቶቿ መዳፍ ውስጥ እንደገባች ማረጋገጥ ተቻለ። አብረው በልተውና ጠጥተው የኖሩ የአንድነት አገር ልጆች በጥይት እስከ መሟገድ ደርሰው ለመለያየት ሲበቁም ምዕራባውያንና አረቦች ሰርግና ምላሽ ሆኖላቸው እንደቆየ እናስታውሳለን። አረብን ጨምሮ ለአውሮፓም ሆነ ለአሜሪካ ሰላም ደፍርሶ ህዝብ ሲታወክና አገር ሲፈርስ ማየትን የመሰለ አስደሳች ነገር የለም። እነኛ ያያላ ነገራት ወዳጅነታቸውና ጣላትነታቸው ረቂቅ ስለሆነ እርዳታቸውን በግልጽ ያደረጉ በደላቸውን ደግሞ በስውር እንደሚፈጽሙ በአንድ ወቅት መጣጥፍ ላይ የገለጹት ይመስለኛል። ዛሬ አብይ አህመድና ጀሌዎቹ የሚጃጃሉባት ኢትዮጵያ ካለች እየተቆጠረች አይደለም። ፈረንጆቹም የሚመኙት ይህን ነበርና የበዛውን የኢትዮጵያን ቀውስ ለማየት ወያኔን ከስር መደገፍ ጀምረዋል። ይህ ብቻም አይደለም፣ የተረገመውን ኮሎኔልም ወገቡን ጠበቅ አድርገው በርታ እያሉት ይገኛሉ። ከጊዜ በኋላ ግን ሌላ አማራጭ ሲያገኙ ወያኔን በጁዶ ዘርረው አብይን ደግሞ በክርን እየገፈተሩ እንደሚጥሉ ምንም ጥርጥር የለውም። የጊዜ ጉዳይ ነውና የዚያ ሰዎች ያድርገን እላለሁ። እስከዚያው ድረስ ግን ያዝ የተባለው ውሻ ያሳጣል መድረሻ እንዲሉ የአብይ አህመድ ብልጽግናና የጌታቸው ረዳ ትህነግ ስብስብ ህዝብን እያሳደዱ መንከስን ይቀጥሉበታል። በዚህም መሰረት የክፋት አባት የሆነው አብይ አህመድና የወያኔ ጭንጋፎች ሆዳም አማራን በጠመር ይዘው የጥፋት ዘመቻቸውን ቀጥለውበታል። አማራ ላይ ዘምተው ኢትዮጵያን እንዳልነበረች ለማድረግ ሌት ተቀን እረፍት እንዳጡ ሁሉም ያውቀዋል። ይህን ከፍ ብዬም ጠቅሻለሁ። ለትህነጎች ውራሽ ሹመት ሰጥተው ታላቋን ኦሮሚያ ለመመስረት እንደሆነም ከዚህ በቀር ሌላ ወሬ የለም። ይህ ደግሞ ለተነሱበት እርኩስ ዓላማ ጥርጊያ መንገድን መያዛቸው መሆኑ ነው። ብርሌ ከነቃ አይሆንም ዕቃ ነውና የአገር ሰው ሆይ ንቃ እላለሁ። ነገር አለ፣ በሬ ይውላል ከአራጁ እንደሚባለው እየሆነብን ነው። አራጆቻችን ከእኛ ጋር አሉ። ኦነግና ብአዴን፣ ሻዕቢያና ትህነግ ዋና ዋናዎቹ ሲሆኑ ስግብግብ ነጋዴዎችና ህሊና ቢስ ቱጃሮች ደግሞ ተከታዮች ናቸው። ቀድመው ያፈሰሱት የንጹሃን ደም አልበቃቸው ብሎ አዲስ የእልቂት ምዕራፍ ከፍተው የቀራቸውን ደም ሊጠጡ በህብረት አሰብስፈዋል። ከዚህም የተነሳ ሰንሰለቱ የተፈታለት ውሻ ለመሆን መድረሳቸው አንዱ ፍጥጥ ያለ መገለጫ ለመሆን በቅቷል። በመሆኑም እነኚህን የዘመኑ ጉዶች ታግለን ለመጣል ጊዜው የህብረት ክንዳችንን ጠይቋል። ከዚህ ውጭ ሌላ አማራጭ የለንም። በእናት ምድራችን ላይ ሆነን ይህን ያህል እየተሰቃየን ካለን ነገ ደግሞ አገር ስናጣ ምን እንደምንሆን ከወዲሁ ማሰብ ይገባል። ዛሬ ላይ ያልተራበና ያልተጠማ ያልታረዘና ያልተሳደደ ኢትዮጵያዊ ዜጋ ሊኖር ይችል ይሆናል። ነገር ግን ነገ ሌላ ቀን ነው። ዛሬ ላይ ቤተሰብ ሳይታሰርበትና ሳይገደልበት በቅንጦት የሚኖር ቱጃርና ባለስልጣን አበሻ ሊኖር አይችልም ይሆናል። እርሱም ሆነ ቤተሰቡ ደም በሚፈስባት ኢትዮጵያ ምድር ላይ ግፍ እየዘሩ መኖራቸውን ግን ሊያውቁት ይገባል። ሰው የዘራውን ያጭዳል እንዳለ መጽሐፉ፣ ዛሬ ላይ የዘሩትን ግፍ ነገ አጭደው ሳይከምሩት ሞት ቢቀድማቸው ሁለት ሶስት ጊዜ መሞታቸውን ሊረዱትም የግድ ይላቸዋል። ርቦት እያዛጋ በሚውል ህዝብ መሃል ከዜጋ በተዘረፈ ሀብት የተገዛ ዘመናዊ መኪና ይዞ መንደላቀቅ ማለት ከወንጀልም በላይ ወንጀል ነው። ያ የአገሬ ደጉና የዋሁ ህዝብ ተርቦና ታርዞ አለ። ታሪካዊ ክብሩንና ማንነቱን በግድ ሊቀሙት እየፈጸሙበት ያለው በደልም ተወርቶ አያልቅም። ህዝብ ከክንደብርቱነቱም በተጨማሪ አብልቶና ጠጥቶ አሳድጎ ሲድር ቸርነቱ ወሰን የለውም። ከልጆቹ ቀለብ ቀንሶ በሚከፍለው ግብርም ዜጋን አስተምሮ ከቁም ነገር ሲያደርስ የእጁ ሰፊነት እንደዚያ ነው። በተለይም ደግሞ አረመኔ ገዢዎች ምንም እንኳ ደፍረው ይቅርታ ባይጠይቁትም ሲበድሉት የኖሩትን ሁሉ ረስቶ የይቅርታ ልቡን ሲከፍት በእጅጉ ያስደንቃል። እንዲህ ያለውን ህዝብ ነው እናጤ በጉልበቱ መድረሻ ሰጥተው ተስፋ ቢስ እያደረጉ ሲጫወቱበት የኖሩትና ያሉት። በዚህም መሰረት ግፍን በህዝብ ጫንቃ ላይ እየጫኑ የመከራ ጓዛቸውን ሲያራግፉበት ለመኖራቸው ከላይ የጠቀስኩትን ጭካኔ መውሰድ ይቻላል። በሌላ በኩል አምባገነን ገዢዎችን ተገን እያደረጉ የህዝብን ደም ሲመጡ የኖሩ የፖለቲካ ድርጅቶችም ለዚህ ግፍ ተባባሪ ሆነው ስለመቆየታቸውና አሁንም ያሉ ስለመሆኑ ብጅታን አይፈጥረም። እስኪ ለዚህ ማሳያ ይሆን ዘንድ አንድ የሩቅ ታሪክ ላንሳ። ማይሶን ከመንግስቱ ኃይለ ማርያም ጉያ ውስጥ ተወሽቆ በንጹሃን ዜጋ ላይ የሚዘገንን ግፍ አስፈጽሞ እንዳለፈ ታሪክ ላይ ተቀምጧል። ማይሶን ይህን አስተቃቂ ድርግት ሲያስፈጽም ነገ ምን ይመጣል ሳይል እንደነበረ የያኔዎቹ አባላቱ ሲናገሩ መኖራቸውንም እዚያው ታሪክ ላይ ተዳብሎ ተጽፏል። ባድርባይነቱና በአቋም የለሽነቱ የሚታወቀው ማይሶን ውሎ ሳያድር በሰፈረው ቁና ተሰፍሮ አፈርድሜውን እንደጋጠ የሚያውቁት ይናገራሉ። በመሆኑም ይህ የማይሶን የረከሰ ተግባር አሁንም በብልጽግና ዙሪያ ተሰባስበው ባሉት የአብይ አህመድ ግብረበላዎች እየተከናወነ ነው። ይህን ሳነሳ ያለ ምክንያት አይደለም። ብልጽግና ውስጥ የተሰገሰጉት የፓርቲ ቅሪታ አካሎች አብይ አህመድ ጉያ ውስጥ ተወሽቀው የሚሰሩትን በደል ተጠቅሶ የሚያልቅ አይደለም። ማይሶን በግራ ክንፍ ሆኖ ያን ጀግና ትውልድ ላመር ለአረመኔው ኮሎኔል መንግስቱ የገበረውን ያህል ኦፌኮን ጨምሮ አብንና ኢዜማ ደግሞ ለአብይ አህመድ የአገር ማጥፋት ዘመቻ ታኮ ሆነው ቆይተዋል። መንግስቱና አብይ አህመድ የሚያመሳስራቸው የጋራ ባህሪያት አሏቸው። ሁለቱም መሐይም ኮሎኔሎች ናቸው። ሲቀጥልም ሁለቱም ፈሪና ተጠራጣሪዎች፣ አስመሳይና ራስ ወዳዶች ሲሆኑ አፍኖ ነፍሰ በላነታቸው ደግሞ አምሳያ የሌለው ነው። በሶስተኛ ደረጃ ማየት ከተቻለም ሁለቱም ቢሆኑ አገር ሻጮች ናቸው። መንግስቱ ኃይለ ማርያም ለገንጣይ አስገንጣይ አገር አሳልፎ ሲሰጥ፣ አብይ ደግሞ ለባዕዳን ጠላቶቻችን ኢትዮጵያን የእጅ መንሻ ለማቅረብ ማቀዱን ከሁኔታዎች መረዳት ይቻላል። መቼም ነገርን ነገር ያነሳዋል እንደሚባለው አንድ ነገር ሲነሳ ሌላ ተከታይ ጉዳይ መኖሩ አይቀርምና ሐሳቤ ልቀጥል። ሻቢያ እንደ ልማዱ አገር ሊያተራምስ የእባብ መርዙን ደብቆ እርግብ መስሏል። በአማራ ሕዝብ ላይ የፈጸመው ግፍ የሚረሳ የመሰለው ለአማራ ተቆርቋሪ መስሎ መታየቱ ገሃድ እየወጣ ነው። ሻቢያ እንኳን ለአማራ ሕዝብ ይቅርና ለኤርትራ ሕዝብ ያልሆነ የሽፍታ ስብስብ መሆኑን የሰራይና የሐማሴን አውራጃ ሕዝብ ይናገራል። ለሰላሳ ዓመታት ያክል በስለላ አማካኝነት እየታፈነ ፍዳ ሲከፍል የኖረ መከረኛ ሕዝብ ነው። ይህን ደግሞ የሕዝባቸው ስቃይ የሚሰማቸው አንዳንድ የኢሳይያስ ተቀላቢ ካድሬዎች ሳይቀሩ በምሬት ሲገልጹ ይሰማሉ። ገሚሱ ተሰዶ ገሚሱ ደግሞ በኢሳይያስ የአፈና መረብ ውስጥ ገብቶ የቁም እስረኛ ሆኖ የኖረና ፈጽሞ ቀን ያልወጣለት ሕዝብ ነው። የኤርትራ ሕዝብ አስመራ ከተማ ላይ ፈንዲሻ እየበተነ ሻቢያን የተቀበለበትን ያን ዕለት እየረገመ ይገኛል። ይህ ሁሉ እያለ ነው ኢሳይያስ አፈወርቂና ተከታዮቹ አማራን እንደግፋለን የሚሉት። አማራን ገፍትረው ከጣሉት ጀምሮ እስካሁን ድረስ ከአምሳ ዓመታት በላይ መቆጠሩን ሻቢያ ረስቶት ከሆነ ድፍን ጭንቅላት ሆኗል ማለት ይቻላል። አረ ለመሆኑ የት ያስታውሱት ነው ፍለጋ የሚባዝኑት? የትስ ያገኙታል? ቢያገኙትስ በአደባባይ ሰድበው ለሰዳብ የሰጡት መሆኑን አማራ ይረሳዋል ብለው ያስቡ ይሆን? አረቀስ አረቀስ ወዲያ ካለ ጉዛይ ሌላው ይቅርና ባለፉት ጥቂት ዓመታት ውስጥ ወያኔና ብልጽግና ቅራኔ በገቡበት ወቅት ሻቢያ የትግራይን ሕዝብ ሀብት ሲዘርፍ መክረሙን ኢሳይያስ አፈወርቂ አልሰማ ይሆን? ሌላም በዚህ መጣጥፌ ላይ ማስፈር የማልፈልገውን ግፍ በትግራይ ሕዝብ ላይ ፈጽሞ የወጣ ወንበዴ ቡድን እንደሆነም ትግራዮች ራሳቸው ይናገራሉ። በኢትዮ ኤርትራ ጦርነት ወቅት የህወሓት ወታደሮች ኤርትራ ምድር ገብተው የቦሸቃን ከተማ እንዳልነበረች አድርገው ዘርፈው ሲወጡ ሻቢያ ቂም ለመቋጠር ጊዜ አልፈጀበትም። ሻቢያ በተፈጥሮው ቂመኛና ነውረኛ ቡድን በመሆኑ ከሀያ ዓመት በኋላ የቂም ቋጠሮውን አዝሎ ትግራይን በመውረር ያልፈጸመው ወንጀል የለም። የህወሓት ጀሌ በሾቃ ከተማ ላይ ለፈጸመው ወንጀል ሻቢያ የትግራይን ህዝብ መቀጣጫ አድርጓል። አያውን ፈርቶ ዳውላውን እንዲሉ የቦሾቃ ከተማ የዘረፈውን የህወሓት ወሮበላ ቡድን ሆኖ ሳለ የተቀጣው የትግራይ ህዝብ መሆኑ ደግሞ ኢሳይያስን የለየለት አረመኔ አድርጎታል። ነገሩ እንዲህ ነበር። ከትግራይ ልጆች ውጭ ያለው የአገሪቱ መከላከያ ሰራዊት የከተማዋን ዙሪያ እንዲከብ ከተደረገ በኋላ የህወሓት ወታደሮች የቦሾቃ ከተማን እንዳልነበረች አድርገው ዘርፈው ይወጣሉ። በዚህ መልኩ በህወሓት አመራሮች ትእዛዝ ሰጭነት የወያኔ ጀሌዎች በፈጸሙት አሳዛኝ ወንጀል የተበሳጩት የሻዕቢያ አመራሮች ጊዜ ተጠብቀው የትግራይን ህዝብ በግፍ ሲያሰቃዩ ከረሙ። ይህን ደግሞ ኢሳያስ አፈወርቂ ራሱ ጠንቅቆ ያውቃል። ዛሬ ለአማራ ህዝብ ተቆርቋሪ መስሎ ቢታይ የአማራ ህዝብ የሚታለልለት እንዳይመስለው። ለአማራ ህዝብ ተቆርቋሪው ራሱ የአማራ ህዝብ ብቻ እንጂ ሻዕቢያ ወይም ሌላ ኃይል እንዳልሆነ አማራም ሆነ ሌላው ህዝብ ጠንቅቆ ሊያውቅ ይገባል። ዋስትናው የሚረጋገጠውም ልጆቹን ፊት ለፊት አሰልፎ የህብረት ክንዱን በማፈርጠም የተጋረጡበትን ጥምር ጠላቶች ድባቅ መምታት ሲችል ብቻ ነው። ይህን እንደሚያደርገው ደግሞ እኔ አልጠራጠርም። መቼም ፈርዶብናልና ይሄ ያልበሰለ ጥሬ ግለሰብ የኢሳያስ አፈወርቂን ጣጠብቶ ያመጣብን መከራ ተዘርዝሮ አያልቅም። ኢሳያስ አፈወርቂና አብይ አህመድ ሴራ ጎንጉነው ያልፈጸሙት በደል ለመኖሩ እርግጠኞች አይደለንም። ኤርትራ ምድር የነበረውን የኦነግ ወንጀለኛ ቡድን እስከ አፍንጫው ድረስ አስታጥቀው አገር ቤት እንዲገባ ያደረጉት ሁለቱ ተስማምተው መሆኑን ብዙዎች ያውቃሉ። ታዲያ ዛሬ ላይ ኢሳያስ አፈወርቂ እቆረቆርለታለሁ የሚለውን አማራ እየፈጀው ያለው ከነትጥቁ የገባው ኦነግ መሆኑን ያጣው ይሆን? በሌላ በኩል ደግሞ ኦነግን በዚህ መልኩ አደራጅተው ወደ ኢትዮጵያ ሲልኩ የአርበኞች ግንቦት ሰባት ተዋጊ አባላትን ባዶ እጃቸውን የላኩ ሰዎች ናቸው። ዛሬ የኦነግ ደም አፍሳሽ ቡድን በአብይ አህመድና ኢሳያስ አፈወርቂ ስውር ድጋፍ አማካኝነት እየታገዙ አገርን በጥብጦ አማራን የሚጨፈጭፈውም በዚሁ ምክንያት ብቻ ነው። ኢሳያስ አፈወርቂ የሰውኛ ሰብእና አለው ብሎ የሚታለል አማራ ካለ እኔ አማራነቴን ጠልቼ ኢትዮጵያዊነቴን ረግማለሁ። ኢሳያስና እባብ አንድ ናቸው። ወያኔና ጊንጥም በተመሳሳዩ መልኩ እንዲሁ አንድ ናቸው። ኢሳያስ አፈወርቂ ወያኔን ለማጥቃት አስቦ የአማራን ክንድ ፈልጎ ከሆነ እሱ ሌላ ጉዳይ ነው። አይ አይደለም፣ የበደልኩትን ህዝብ ለመካስ ብዬ ነው የሚለንም ከሆነ የሚታለልለት ህፃን እንደሌለ ሊያውቀው ይገባል። ሻዕቢያ በአማራ ላይ የፈጸመው ወንጀል በኢሳያስ ካሳ የሚመለስ ተራ ነገር አይደለም። ሻዕቢያ ወያኔን ለማጥፋት አማራ ጋር ተስማማ ማለት ደግሞ አማራ በደሉን ረስቶ የመከራ ታሪኩን ሊደግም ተዘጋጅቷል ማለት ነው። ይህ ፈጽሞ አይደረግም። የአማራ የንጹሃን ዜጎች ደም ኤርትራ ምድር ላይ እየጮኸ ይገኛል። በደኖና ወተርን ጨምሮ ጉራ ፈርዳና ሰቦት ላይ ቤቱን ዘግተው ያቃጠሉት አማራ ኢሳያስን አይረሳም። ኦነግ አማራን በአርባ ጉጉ ገደል ከነ ህይወቱ የለቀቀው ወያኔና ሻዕቢያ አግዘውት እንደነበር የአማራ ህዝብ ፈጽሞ አይዘነጋውም። ሌላም ነገር አለ። አማራ ክልል ላይ የአማራ ንብረት የሆነውን ተቋም እየዘረፈ ኤርትራ የወሰደው ወንበዴ ቡድን ሻዕቢያ እንደነበር አሁንም የሚያውቅ ያውቀዋል። ወልዲያ ሆስፒታል ውስጥ ዘመናዊ ነው የሚባልለትን የኤክስሬይ ማሽን በጠራራ ፀሐይ ነቅሎ የወሰደው ራሱ ሻዕቢያ እንደነበር እኔ ራሴ አስታውሳለሁ። ወያኔ ያኔ የበይ ተመልካች ነበር እንጂ ዋናውን የወንብድና ተግባር የሚፈጽመው የኢሳያስ አፈወርቂ ጀሌ እንደነበር አሁንም ራሴው አስታውሳለሁ። ከዚህ በተረፈ ደሴና ኮምቦልቻ ከተሞች የፈጸመው አሳዛኝ በደል በዚህ ጽሑፍ ባላካትተውም ሻዕቢያን እንድንረሳው አያደርገንም። ብቻ እናውራው ከተባለ ብዙ ነገር እያወረድን ልናወራ እንችል ይሆናል። ነገር ግን የአረመኔውን መሪ ግፍ አውርቶ መጨረስ አይቻልምና የአማራ ሕዝብ ጠንቀቅ ይበል እያልኩ ወደ ማጠቃለያ ሐሳቤ ላምራ። የተበላሸ መሪ እየበከለው የመጣ የበከተ ፖለቲካ በንጹህ አገር ላይ ሲግማማ ማየትን የመሰለ ውርደት የለም። ተዋርደው ሊያዋርዱን የበቁት ዓመታት ቀላል አይደለም። ችግር መከራችን ዓመታት ሽምጥ ይጋልባሉ፣ እኛ ደግሞ የኋሊት እናዘግማለን። እድገታችን ቀጭጮ ስልጣኔያችን ሲኮሰምን መከራችን እግር በእግር አብቦ ማፍራትን ይዟል። ገዢዎቻችን ከዚህ ደረጃ ሊደርሱ የቻሉበት ምክንያት ግልጽ ነው። ግራ የተጋባ ሕዝብ ምንጊዜም ቢሆን ለሽፍታ የተመቻቸ ነው። መሰረታዊ ትግል ጠፍቶት መሃል መንገድ ላይ የቆመ ህዝብ ደግሞ የወንበዴዎች ሲሳይ ከመሆን አይዘለም። እጅግሩን የፊተኛ ፍረው ጥባጥቤ ይጫወቱበታል። ኢትዮጵያ ምድር ላይ የሆነ ያለው ይህ ነው። ጨለማን የተላመደ ህዝብ ደንባራ መሪውን መሪዬ ብሎ እስከተቀበለ ድረስ አበሳው አልቀለተም። አያል ጊዜ ቆስለን ሳለ ህመማችንን እየዘነጋን ዳግም ለመቁሰል ስንዘጋጅ የተጣባል ልማድ አለቀን ማለቱን ልንገለዘብ አልቻልንም። ህዝብ ሆነንም ሳለ እንደ ህዝብ ማሰብ እያቃተን እንደ ህዝብ እየተቀጣን ነው። ብዙ ጊዜ ገዦቻችንን እናማራለን እንጂ እነርሱን ፈጣሪዎቹ እኛ ሆነን ለመገኘታችን ኃላፊነቱን ደፍረን መውሰድ አልቻልንም። ይቀጥላል። ሶስተኛውንና የመጨረሻውን ክፍል በሐሙስ ምሽት ፕሮግራማችን እናቀርባለን።
Thank you.